ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አመሻችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ የጋቢና ቪኦኤ መሰናዶ ጀምሯል። ለምሽቱ ያዝናችሁ እናስተዋውቃችሁ።
ኮቪድ በኋላ ሱን ተያይዞ የመጡ ብዙ የጤና እክሎች፣ ድካም ሊሆን ይችላል፣ የእንቅልፍ ችግር ሊሆን ይችላል፣ የመተንፈሻ አካላት ችግር፣ የመርሳት የማስታወስ ችግር፣ የጭንቀት፣ የድባቴ፣ ብዙ አይነት ነገሮች ከዚህ በፊት ያልታወቁ አሁን ከረዥም የኮቪድ ዘመን በኋላ
በምሽቱ በአይምሮ ጤና ዙሪያ ዘገባለን። አብይ ጉዳያችን ነው። ሌሎች ጥንቅሮችንም ይዘናል። የደንገረመው የምሽቱን መሰናዶ በመምራት ብርሃን ኃይሉ ስርጭቱን በማቀናበር ከመላው የአሜሪካ ድምፅ የዲጂታልና እንዲሁም ደግሞ የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። የያዝ ነው የአውሮፓውያኑ የግንቦት ወር ለዓለም የአእምሮ ጤና ግንዛቤ ማስጨበጫነት የተመረጠ ወር ነው። ይህንንም ምክንያት በማድረግ ሐኪሞን ይጠይቁ በተሰኘው መርሃ ግብሩ አሉላ ከበደ በዓለም ዙሪያ የሚታዩ ምስቅልቅሎች ለአእምሮ ጤና ሁከቶች ማሻቀብና ለህመሞች መባባስ ተጨማሪ ምክንያት መሆናቸው የተገለጸበትን የተመለከተ ውይይት አሰናድቷል። ውይይቱ ተከታታይ ነው የሚሆነው። በተከታታይ ሳምንቶች ወደ እናንተ የምናደርሳቸው ይሆናል። ለዛሬ ግን ዶክተር ተሾመ ሽብሬ የአእምሮ ሐኪም እንዲሁም ደግሞ በካናዳው የዳልሃውሲ ዩኒቨርሲቲ የአእምሮ ሕክምና መምህርና ተመራማሪ ሲሆኑ ፕሮፌሰር ዮናስ እንዳለገዳ ደግሞ የነርቭና የአእምሮ ሐኪም ናቸው። እንዲሁም ደግሞ በባሮ የነርቭ ሕክምና ተቋም መምህርና ተመራማሪ ናቸው። ሁለቱን አግኝቶ አነጋግሮ ያሰናዳው ዘገባ በመቀጠል ይቀርባል።
ዶክተር ተሾመ ሽብሬና ፕሮፌሰር ዮናስ እንዳለገዳ በቅድሚያ ለጊዜያቸው አመሰግናለሁ። የዓለም የአእምሮ ጤና ግንዛቤ ማስጨበጫ ወርን ምክንያት በማድረግ ነው የምንወያየው። በተለይ በዓለም ዙሪያ የበረቱ ቀውሶች በሚታይበት ችግሮቹ በጠኑባቸውና በብዙ መንገድም በተራቆቱ አካባቢዎች በግለሰቦችና በማህበረሰቦች ላይ የሚያደርሱትን ተጽዕኖ በመገምገም ብንጀምር በዓለም ዙሪያ በርካታ ቀውሶች የሚታዩበት ጊዜ ላይ ነው ያለነው። ግጭቶች ተበራክተዋል። የሚሊዮኖች መፈናቀል የዘወትር ገጠመኝ የሆነበት፣ ሰዎች ሕይወት የሚጠፋባቸው፣ የኑሮ ሁኔታን ጨምሮ ለአእምሮ ጭንቀት የሚዳርጉ የበረቱ ሁኔታዎች እየከፉ በሄዱበት በእነኚህ ድሃ ሀገራት ያሉ ግለሰቦችና ማህበረሰቦች ለምን አይነት የአእምሮ ሁከቶች ይጋለጡ ይሆን? ከሩቅ ልጀምር ዶክተር ሾመ፣ ከእርሶ ልጀምርና ወደ ፕሮፌሰር ዮናስ ይላል።
አመሰግናለሁ አሉላ። እንዳልከው አሁን በዚህ ጊዜ በዓለም ሁሉ ላይ ያለው የማህበራዊ ቀውስ እና ያ ደግሞ ሊያስከትል የሚችለው የስነ ልቦና ቀውስ እጅግ በጣም ከፍተኛ ነው። እንደምናውቀው አብዛኛው የአእምሮ ህመሞች በእነዚህ ቀውሶች የመባባስ ወይም ደግሞ እነዚህ ነገሮች አጋላጭ ከምንላቸው ነገሮች ውስጥ ናቸው። አዳዲሶች ደግሞ አሁን አንተ እንደጠቀስካቸው ያሉ ነገሮች በሚመጡበት ጊዜ ያለውን ችግር ድርብ ድርብርብ እንደሚያደርጉ ምንም ጥርጥር የለም። እንግዲህ ጥናቶች ተሰርተው በኋላ የእነዚህ ሁሉ ነገሮች ውጤት ምንድን ነው፣ ምን ላይ ደረሰ የሚል በባንደርስም ግን የታወቁ ብዙ ነገሮች አሉ። ለምሳሌ ኮቪድ ከመምጣቱ በፊት ያልነበሩ፣ ኮቪድ ከመጣ በኋላ አሁን የምናያቸው ብዙ አይነት ነገሮች አሉ። ኮቪድ እንደ ወረርሽኝ ሆኖ መጥቶ ብዙ ሰው መጎዳቱ፣ መታመሙ፣ ህይወት መጥፋት ብቻ ሳይሆን ከኮቪድ በኋላ እሱን ተያይዞ የመጡ ብዙ የጤና እክሎች፣ ድካም ሊሆን ይችላል፣ የእንቅልፍ ችግር ሊሆን ይችላል፣ የመተንፈሻ አካላት ችግር፣ የመርሳት የማስታወስ ችግር፣ የጭንቀት፣ የድባቴ፣ ብዙ አይነት ነገሮች ከዚህ በፊት ያልታወቁ አሁን ከረዥም የኮቪድ ዘመን በኋላ ይህን እንደ ምሳሌ ብንወስድ ዛሬ እየተከሰቱ ያሉት ወይም በቅርብ ዓመታት የተከሰቱ ብዙ ነገሮች በአእምሮ ላይ የሚያደርሱ ጫና ከፍተኛ መሆኑን የሚያስረዳ ነገር ይመስለኛል። እና በጣም ድርብ እና ድርብ የሆነ ችግር በሰዎች አእምሮ እና በማህበረሰብ ላይ ያመጣል።
አመሰግናለሁ ፕሮፌሰር ዮናስ። ወደ እርስዎ ሲሻገር በዚህ በዩናይት ስቴትስ በወጣቶች ላይ የበረከተ የመጣ የአእምሮ ጤና ሁከት፣ ራስን የማጥፋት ሙከራና ራስን የማጥፋት ድረስ የሚታየው በከፍተኛ ደረጃ መጨመሩ ተመልክቷል። ቀደም ብዬ ካነሷቸው ተደራራቢ ችግሮች ጋር እርስዎ ያሉበትን ዩናይት ስቴትስም በዓለም ደረጃም ይልቁንም ደግሞ እንደ ኢትዮጵያ ባሉ አገሮች ካሉ ችግሮችም ጋር ቢያዛምዱልን።
እሺ አመሰግናለሁ። አይ ቲንክ ዶክተር ተሾመ እንዳለው ይሄ በየቦታው ያሉ ግጭቶች ተቃቂ ግጭቶች በተለይ ለአእምሮ ህመም ተጋላጭ ያደርጉናል። ሌላው አሁን የተለየ የሚያደርገው በአሁኑ ዘመን በቪዲዮ የተደገፈ አሰቃቂ ነገሮች በአጭር ጊዜ ውስጥ ለብዙ የዓለም ክፍል መሰራጨት የሚችልበት ዘመን ላይ ነው። ለምሳሌ ያክል አሁን ከዚህ በፊት ቻይና ውስጥ ግሬት ሊፕ ፎርዋርድ የሚባለው ዘመን 20 ሚሊዮን ህዝብ ሞተ ይባላል። ግን ያን ጊዜ እንደዚህ እንዳሁኑ ሶሻል ሚዲያ የለም፣ ሰው ተርቦ እና ተሰቃይቶ ሲሞት የሚያሳይ ነገር የለም። አሁን ግን አንድ ቦታ አንድ ችግር ካለ፣ ውጊያም ካለ፣ ሰው በጥይት ተመቶ ተንፈራፍሮ ሲሞት ሁሉ ቪዲዮ መሰራጨት የሚችልበት ጊዜ አለ እና ይሄ ለአእምሮ ህመም ተጋላጭነቱን በፈረንጆቹ ትራውማቲክ ስትረስ የሚባለውን ለዛ ሊያጋልጥ ይችላል እና ከፍተኛ ችግሮች አሉ በየቦታው። የአሁኑን ዘመን የእኛን ዘመን የሚለየው በአጭር ጊዜ ውስጥ በቀላሉ በኮድ በድምፅ በቪዲዮ የተቀነባበረ መረጃ ከተምታታ መረጃ ጭምር ተቀላቅሎ ይተላለፋል በቀላሉ እና ይሄ በተለይ ወጣቶች ይህንን ኢንፎርሜሽን በቀላሉ መዝኖና አንጥሮ መውሰድ ለሚያስቸግራቸው ሰላይ የእድሜ ክልል ስላሉ ሰዎች ይሄ ከፍተኛ ተጽዕኖ ሊያመጣ ይችላሉ እየገምታሉ እና ሁለቱንም አንደኛው አድቨርስ ኢቨንት የምንለውን ከባድ ፈተና ችግሮች ሰው ሲገደል ሲቃጠል ከፍተኛ የሆነ ሰቆቃ እንደዚህ በአጭር ጊዜ ውስጥ መተላለፋቸው ብዙ ሰው የሚያይበት ዘመን ላይ መሆናችን አይ ቲንክ ይሄ የበለጠ ችግሩን አወሳስቦታል እየገምታሉ።
መልካም ፕሮፌሰር ዮናስ ከርሶ ልጀምርና አሁን ደግሞ ወደ ዶክተር ተሾመ አልፋለሁ። ላለፉት በርካታ ዓመታት ያደረጋችኋቸው ጥናቶችና ምርምሮች ይበልጥ የሚያተኩሩባቸውን ሁኔታዎች የሚመለከቱ ጭብጦች ብንመረምር፣ በእርሶ በኩል ፕሮፌሰር ዮናስ ብዙ ጥናቶች እንዳደረጋችሁ ተረድቻለሁ። ሰፋ ያለውን አንዱን የወሰድኩ ነው። ይበልጡንም አልዛይመር ከተሰኘው የአእምሮ ጤና ሁከት ጋር የተያዙ የማስታወስ ችሎታንና የአእምሮን የማሰላሰል ብቃት የሚያውቀውን የህመም አይነት የሚመለከቱ መጠነ ሰፊ ጥናቶች አካሂደዋል። በዓለም ዙሪያ አሁን ያለውን ቀደም ብለን ያነሳነውን የአእምሮ ጤና ሁከት፣ የአእምሮ ጤና ግንዛቤና የህክምና ሁኔታ በተለይ እነኚህ ቁልፍ ቁልፍ ጥናት የምታረጉባቸው የምርምር ዘርፎች አንጻር እንዴት ያዛምዱታል ፕሮፌሰር ዮናስ?
እንግዲህ እኛ በምንሰራው ጥናት ብዙዎቹ ችግሮች ከእድሜ ጋር ተያይዞ ነው የሚመጣው እና እንደምታውቀው አሜሪካም ካናዳም ኢትዮጵያም አማካይ እድሜ ሰው ልጅ በአማካይ የሚኖረው እድሜ በየጊዜው እየጨመረው ሄዳል። እድሜ እየጨመረ ሲመጣ ደግሞ ሁሉም የሰውነት አካል ውስጥ መገጣጠሚያ ላይ፣ በጥንት ላይ፣ ልብ ላይ፣ በአንጎል ላይ ለውጦች አሉ እድሜ ተከትሎ እና ይህን እድሜን ተከትሎ የሚመጣው ለውጥ በተለይ አንጎል ውስጥ አንዳንዶች ላይ በጣም ተባብሶ ሊታይ ይችላል እና ይህን እንዲባባስ የሚያደርገው ደግሞ በተለይ አንዳንድ ፕሮቲን ለነርቭ ሴሎችን ሊጎዱ የሚችሉ ነገሮች አንጎል ውስጥ ይጠራቀማሉ እና ያ ለመጃጀት በሽታ በተለይ እንደ አልዛይመር ላለው ያጋልጠናል ማለት ነው እና ይሄ በመጠኑም ቢሆን አንዳንድ ነገር ሰዓት ለምሳሌ አንድ ሰው ቁልፍ ኪና ቁልፉን የት ጋር እንዳስቀመጠ ቢረሳ እሱ ብዙ ክብደት አልሰጠውም። ያ ልበቢስነት አይነት ነው የሚያ ነገር ግን አንድ ሰው ከዋሽንግተን ዲሲ ኢትዮጵያ የሚሄድ አውሮፕላን በረራ ተነጎዳ ኖሮት ያንን ቢረሳ ያንን ነው እንግዲህ እንደ ትክክለኛ የመርሳት በሽታ የምናየው እና እሱንም ለይተን ማወቅ ያስፈልጋል እና ይሄ እንግዲህ በአሁኑ ዘመን ጥናቱ እየጨመረ እያወቀን በመጣን ቁጥር አንድ ሰው በ75 ዓመቱ ላይ የመጃጀት በሽታ የመርሳት በሽታ ክልክ ያለፈ አልዛይመር የሚባለው በሽታ ቢይዘው አሁን የሚታየው ይሄ ፕሮቲን መጣ የጀመረው ምናልባት ከ 20 እስከ 25 ዓመት በፊት ባለው ነው። ስለዚህ አንዱ እኛ የምናጠናው ምናልባት አንድ ሰው በ50 ዓመት ወይም ከ70 ዓመት ጀምሮ ሁለቱን መጥተናል በየቀኑ እንዲሁ ትንሽ መንቀሳቀስ ቢጀምር ይሄንን የመጃጀት በሽታውን ወይም ከመጠን በላይ የመርሳት በሽታውን ማስቀረት ይቻላል ወይ የሚለውን ነው አንዱ የምናጠናው። ሌላው ደግሞ ግለሰቡ የሚበላበትን ጊዜ ለምሳሌ በቀን 3 ጊዜ፣ በቀን 4 ጊዜ፣ በቀን 2 ጊዜ በምግቦች መሀል ያለው ይሄ ኢንሱሊን የሚባለው ሆርሞን እሱ ከመርሳት በሽታ ጋር ያለውን ግንኙነትም እያጠናን ነው። ሌላው ደግሞ በጣም ኔጋቲቭ ኢሞሽን ከመጠን ያለፈ ድብርት ወይም ድባቴ በሽታ ወይም ሌሎች ነገሮች እነዚህ የነርቭ ሰሎች የበለጠ እንዲከረክሱ ያደርግ ይችላል የሚለውንም እነዚህን ነገሮች እያጠና ነው። ስለዚህ በአንድ በኩል ችግሮቹን መቀነስ መከላከል የሚያስችሉ ነገሮችን ለመረዳት ለማወቅ ሞክራለን። በሌላ በኩል ደግሞ ችግሩን እያባባሰ ሊሄድ የሚችሉ በተለይ በመጠኑ መቼም መደበር ያለ ነው ከቀን ተቀን ግን ከልክ ያለፈ እንደው ከአልጋ መነሳት እስከሚከለክል ምንም መስራት የሚከለክል መንቀሳቀስ የሚከለክል የቤተሰብ ኃላፊነት ለመወጣት የሚከለክል አይነት ሲሆን እንደ ችግር እናያለን። ሁለቱንም ነው የምናጠናው እና አንድ አልዛይመር በሽታ አሁን ብዙ ራሱ ምልክት ሳያሳይም የምናውቅበት ቴክኖሎጂ ላይ ደርሰናል። አሁን እኔ በምሰራበት ቦታ አንዳንድ ሰዎች ለጥናት አንደኛ በአማሎይድ ኢሜጂንግ በሚለው ሁለተኛ ደግሞ ራሱ ከጀርባ ላይ ወስደን ከአንጎል ውስጥ የሚመጣውን ፈሳሽ ወስደን እዛ ውስጥ ያለውን ፕሮቲን በማጥናት ምንም ምልክት የሌላቸው ሰዎች 60-70-80 ዓመት ሆኑ ውስጥ አንጎላቸው ውስጥ የአልዛይመር ፕሮቲን እንዳለ ማወቅ እንችላለን። አሁን ያንን እናዛለን በየቀኑ። የዛሬ 3-4 ዓመት ይሄ አሁን አልነበረም። ይሄ አዲስ ቴክኖሎጂ ነው እና ያ ምንድን ነው ጥቅሙ? ይሄ ወደፊት አንዳንድ መድኃኒቶችም ተለየ አንድ አመት በፊት ስራ ላይ የዋለ መድኃኒት አለ። እሱ ፕሮቲኑን ራሱ ታርጌት የሚያደርግ ነው እና ስለዚህ አይ ቲንክ ትንሽ ተስፋ አለ። እውነትን ነገር ምናልባት እነዚህን ፕሮቲኑን አንጎል ውስጥ የሚጠራቀመውን ነገር በማከም መከላከል ወይም ብዙ እንዳይባባስ ለማድረግ የሚያስችል ወደዛ አቅጣጫ እየሄደን ነው እና ትንሽ ከዛሬ አመት ጋር ሲነጻጸር ዘንድሮ የተሻለ ተስፋ።
የፕሮግራማችን ተከታታዮች ውይይቱ አልተቋጨም። በእንግሊዝኛው አጠራር ስኪዞፍሬኒያ የተባለውንና የሰዎችን የማሰላሰልና የማገናዘብ ችሎታ እንዲሁም ስሜትና የጠባይ መታወክ የሚያስከትለውን በአጠቃላይ ህመምተኛው በዙሪያው ካሉ ሁኔታዎች ጋር የሚቆራረጥበትን የአእምሮ ጤና ሁከት የሚከስተውን በተመለከተ ዶክተር ተሾመ ሰፊ ጥናት ያደረጉበትን የህመም ሁኔታና የአእምሮ ጤና ግንዛቤን ጨምሮ ቀሪውን በተከታዩ ፕሮግራማችን ይዘን እንመለሳለን። ለአእምሮ ጤና ግንዛቤ የተሰጠው የአውሮፓውያኑ ወርሃ ግንቦት ተከታታይ ቅንብሮችም ይቀጥላሉ። ለአሁኑ እንግዶችን ፕሮፌሰር ዮናስ እንዳለገዳንና ዶክተር ተሾመ ሽብሬን ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ።
አሉላ ከበደና እንግዶቹን እናመሰግናለን። በቀጣይ ሳምንት እንግዲህ ይዘነው የምንመለስ ይሆናል። በዩናይትድ ስቴትስ ከፍተኛ የትምህርት ተቋማት ውስጥ ከእስራኤል ሐማስ ጦርነት ጋር በተገናኘ ተቃውሞዎች ተባብሰው ቀጥለዋል። አንዳንድ ተቃውሞዎች ደግሞ በፖሊሶችና በተማሪዎች መካከል ግብግብና ጸብን እያስከተሉ ነው። ምንም እንኳን ሁኔታው አደጋ ቢኖረውም የተማሪ ጋዜጠኞችና የዜና አውታሮች ሁኔታውን እየዘገቡ ይገኛሉ። ተከታዩ የሮቢን ገስ ዘገባ ይህንን ያስቃኘናል።
የኒውዮርክ ከተማ ፖሊስ ከ10 ቀናት በፊት የኮሎምቢያ ዩኒቨርሲቲ ተማሪ ተቃዋሚዎችን አስሯል። ነገር ግን የፖሊስ ሰራዊቶቹ እርምጃ ከመውሰዳቸው በፊት ግቢውን ከተማሪ ጋዜጠኞች ለማጽዳት ሙከራ አድርገዋል። በዚህ የተነሳም ፖሊሶቹ ሃሚልተን አዳራሽ ተብሎ የሚታወቀውን አዳራሽ በመውረር በዛ ተቀምጠው የሚቃወሙ ተማሪዎች ከስፍራው ባባረሩበት ሰዓት ክስተቱን ለመዘገብ የተገኙት ጥቂት የተማሪ ጋዜጠኞች ብቻ እንደሆኑ ጋዜጠኞቹ ለአሜሪካ ድምጽ ገልጸዋል። ሜክ ሃንድቦስ የኮሎምቢያ ዩኒቨርሲቲ
NYPD severely restricted the access.
የኒውዮርክ ፖሊስ በግቢው ውስጥ የነበሩትን የተማሪ ፕሬስ አባላትን ጨምሮ የፕሬስ አባላትን ተደራሽነት በእጅጉ ገድቧል። ከሃሚልተን አዳራሽ ውጪ የነበሩ በርካታ አባላት ከግቢው ሙሉ በሙሉ ተወግደዋል። ይህ በጣም አስጨናቂ ነው፣ ምክንያቱም ስሜታዊ በሆኑ አካባቢዎች ውስጥ የሚወሰደውን የፖሊስ እርምጃ ለመመዝገብ ወይንም ለመመልከት በስፍራው አልነበሩም።
ቦስና ሌሎች የኮሎምቢያ ተማሪ ጋዜጠኞች የፕሬስ ነጻነት ተጥሷል ይላሉ። ቢሆንም ስራቸው ደግሞ ሌሎችንም አነሳስቷል። ፍራንሲስካ ዋይልድ በጆርጅ ታውን ዩኒቨርሲቲ የጆርጅ ታውን ድምጽ የዜና መጽሔት ዋና አዘጋጅ ናት።
ለእኛ ለጋዜጠኝነት ተማሪዎች በሙሉ ይፋዊ ታሪኮች መኖራቸውን መረዳታችን ጠቃሚ ነገር ነው ብዬ አስባለሁ። እሱንም ቢሆን በእኛ ዘገባዎች መገዳደር እንችላለን። በተለይም የኮሎምቢያ ዩኒቨርሲቲ ራዲዮ የሚያስተላልፈውን በማድመጥ ማለት ነው።
አንጻሩ በምዕራባዊ የአሜሪካ ግዛቶች በተነሱ አመጾች በካሊፎርኒያ የሚገኘውና UCLA ተብሎ የሚጠራው የሎስ አንጀለስ ዩኒቨርሲቲ ፖሊስ ፍልስጤምን በመደገፍ በዩኒቨርሲቲው ግቢዎች ውስጥ ሰፍሮ ተቃውሞ ላይ የነበሩ ተማሪዎች ላይ እርምጃ ወስዷል። ፖሊስ የተማሪ ካምፖቹን ለማፍረስና ተቃዋሚዎችን ለመያዝ ወደ ውስጥ ሲገባ የተማሪ ጋዜጠኞች ግንባር ላይ ነበሩ። የተማሪዎቹ ጋዜጣ ቢያንስ 4 ዘጋቢዎቹ ባልታወቁ ታጣቂዎች ጥቃት ደርሶባቸዋል ሲል ዘግቧል። ጆርጅ ደተን በዩኒቨርሲቲ የቋንቋ ፕሮፌሰር ናቸው።
Do you think that what they're doing speaks to the clear
ነያደረኩት ያለው ነገር በተለይም አሁን ባለንበት ሰዓት የትምህርት ተቋማት ውስጥ ያሉ የተማሪ ጋዜጠኞች በግቢዎቻቸው ውስጥ ምን እየተከሰተ እንዳለ ለመምህራንና ለተማሪዎች ወቅታዊ መረጃዎችን ለመስጠት ግልጽና ጥልቅ አስፈላጊነት እንዳለው የሚናገር ይመስለኛል።
የተማሪ ጋዜጠኞች ደህንነት ዋነኛው አሳሳቢ ጉዳይ ነው ይላሉ። አንዳንዶቹ ጥንድ ሆነው ሪፖርት ያደረጉ ሲሆን ሌሎች ተማሪዎች ደግሞ ትልቅ የፕሬስ መታወቂያ መልከት ያለባቸውን አልባሳት ይጠቀማሉ። የተማሪ ጋዜጠኞቹ የዜና ሽፋንም ከፍተኛ ሙገሳን እያገኘ ነው። በአሜሪካ ጋዜጠኝነት የላቀ ውጤት ላስመዘገቡ ሽልማቶችን የሚሰጠው የፑሊትዘር ሽልማት ቦርድ የሀገሪቱ ተማሪ ጋዜጠኞች በግል ሆነው ተቃውሞውን ያለመታከት መዘገባቸውን እውቅና ሰጥቶታል። ተማሪዎቹ ተማሪ ጋዜጠኞች በበርበሬ ተረጭተው በጎማ ጥይት ተመተውና በዩኒቨርሲቲዎቹ ቅጣት እየደረሰባቸው መሆኑን የህግ ተቆጣጣሪዎችም እየተከታተሉት ይገኛሉ። ጆናታን ፋልክ የተማሪ ፕሬስ ህግ ማዕከል ባልደረባ ናቸው።
When student journalists are lumped in together,
የተማሪ ጋዜጠኞች ለመዘገብ ከመከሩት ተቃዋሚዎች ጋር ባንድ ላይ ሲሰባሰቡ ለሁሉም ሰው የሚጠቅም አይደለም።
በጆርጅ ዋሽንግተን ዩኒቨርሲቲ ግቢ ውስጥ በተማሪና በፖሊስ መካከል የሚፈጠሩትን ግጭቶች ለወራት የተማሪ ጋዜጠኞች ዘግበውታል። ይህ ካምፕ በዋሽንግተን አካባቢ የሚገኙ 8 ትምህርት ቤቶች የጋራ ጥምረት ነው። በሚያዝያ አጋማሽ ላይ የመጀመሪያው ድንኳን ከተተከለ በኋላ ብዙ ጋዜጠኞች በስፍራው ተገኝተዋል። ኤዲ በንፎርድ የጆርጅ ታውን የዜና ድምጽ ዋና አዘጋጅ ናት።
They told us, "Hey, there's something going on."
እናንተ ሰዎች ተዘጋጁ፣ አንድ ነገር እየተካሄደ ነው ብለው ነገሩን። እናም ከቀሪው የዜና ቡድን ጋር ተቀምጠን የዜና ሽፋን እቅድ አዘጋጀን።
አንዳንድ የተማሪ ጋዜጠኞች የሚሰሯቸው ዘገባዎች ዓለም አቀፍ ትኩረትና ዕውቅና ከመሳባቸው እንዲሁም ዓለም አቀፍ ታሪኮች ከመሆናቸው በፊት እንደነበረው ሁሉ ስራቸውን እንደሚቀጥሉ ለአሜሪካ ድምጽ አስታውቋል። ለሮቢን ገስ ዘገባ አደን ገረመው ከዋሽንግተን ዲሲ።
ቀጣዩ ዘገባችን ደግሞ ከአመጋገብ ጋር ይያያዛል። በአሜሪካ በሚሊዮኖች የሚቆጠሩ ሰዎች በህይወት ዘመናቸው በአንድ ወቅት ከአመጋገባቸው ጋር ለተያያዘ ከባድ የጤና ችግር ይጋለጣሉ። በኮቪድ-19 ወረርሽኝ ወቅትም የህክምና እርዳታ ያስፈልጋቸው ሰዎች ቁጥር ጨምሮ ነበር። ይሁን እንጂ ነጭ ባልሆኑ የህብረተሰብ ክፍሎች የሚከሰት ከአመጋገብ ጋር ተያያዥ የሆነ የጤና ችግር በቂ ትኩረት አይሰጠውም። የፒቢኤስ ኒውስ አወር ፕሮግራም ዘጋቢዋ አምና ናዋዝ ያጠናቀረችው ዘገባ እንደሚከተል ይቀርባል።
ትሬ ብራውን በአመጋገቧ የተነሳ ለተከሰተ ህመም መጋለጧን ለአመታት ከቤተሰቧ ደብቃን የኖረችው።
ማህበረሰባችን ውስጥ በአመጋገብ ምክንያት መታመም በጣም ነውር ተደርጎ ነው የሚታየው። አንድ ያጎቴ ልጅ እኛ ጥቁሮች እንዲህ አይነት ችግር የለብንም፣ የነጮች ችግር ነው፣ እኛ አበላል እናውቃለን ሲል ሰምቼዋለሁ።
ለማንኛውም ብዙ ሰዎች ከአመጋገብ ጋር የተያያዘ ህመም ሲባል ምንድን ነው የሚያስቡት? እንዴት ያለ ሰውስ ነው የሚታያቸው?
ነጭ ሴት የምታያቸው ይመስለኛል።
በእውነትም ብዙዎች እንደዚያ ነው የሚመስላቸው።
እኔም ሁሌም የምታየኝ ነጭ ሴት ነች፣ ወጣት ነጭ ሴት።
ናልጎና ፖዚቲቪቲ ፕራይድ የተባለ የአመጋገብ ባህሪ ጋር የተያያዘ የጤና ችግር ለደረሰባቸው ጥቁሮችና ሌሎችም ማህበረሰቦች አባላት ድጋፍ የሚሰጥ ተቋም መስራች የሆኑት ግሎሪያ ሉካስም በብዙሃን መገናኛዎች ላይ በዜና ላይ የሚታዩት እነሱ ስለሆኑ ሳይሆን አይቀርም ይላሉ።
ሚዲያ ላይ ሁልጊዜም የሚታዩት ቀጫጭን፣ ወጣት፣ ከመካከለኛ ወይም ከፍተኛ ገቢ መደብ የሆኑ ነጭ ሴቶች ናቸው።
የሆነ ሆኖ ይህ ተጨባጩን እውነታ የሚያንጸባርቅ ነው ማለት አለመሆኑን ደግሞ የሮድ አይላንድ ዩኒቨርሲቲ ተመራማሪዋ ካረን ጄኒንግስ ማቲስ ያስረዳሉ።
በህይወት ዘመናቸው ከአመጋገብ ጋር ተያያዥ ለሆነ ህመም የሚጋለጡ ሴቶችን ቁጥር ካየነው የሌሎቹ ሴቶች ቁጥር ቁጥር ከነጮቹ ሴቶች ቁጥር እኩል ነው ወይም ይበልጣል።
ይህም ቢሆን ተጨባጭውን መሰል አሳንሶ የሚያሳይ ሊሆንም ይችላል። ምክንያቱም ሐኪሞች ነጭ ሴቶችን ሲመረምሩ እንደሚያደርጉት ሌሎች ሴቶችን ሲመረምሩ ስለ አመጋገብ ባህሪያቸው ላይጠይቋቸው ይችላሉና ነው የሚሉት የአእምሮ ሐኪም የሆኑት ዶክተር ኤሪካ ዚሪዛ።
Black women, for instance, are 25.
ለምሳሌ ሐኪም ምርመራ አድርጎ ከአመጋገባቸው ጋር ተያይዞ ጤናቸው መታወቁን የሚያገኝላቸው ጥቁር ሴቶች ቁጥር ከነጮቹ ሴቶች ከ25 እስከ 40 ከመቶ በሚደርስ መጠን ያንሳል። እንዲያውም ሐኪሙ ታካሚው ነጭ ካልሆነች የጤና ችግሯ ከአመጋገቧ ጋር ተያያዥ ሆን እንደሆን ብሎ ምርመራ ላያደርግላትም ይችላል።
የ36 ዓመቷ ብራውን ከታዳጊነቷ ጀምራ በእንግሊዝኛ አኖሬክሲያና ቢሊሚያ በሚባሉት በአመጋገብ ባህሪ ምክንያት የሚከሰቱ አካላዊና አእምሮአዊ ህመሞች ተጠቂ ሆና ቆይታለች። ታክማው ግን አታውቅም።
You have insurance companies fighting you saying, "Oh, just
የኢንሹራንስ ኩባንያዎች ሻይሉም በቃ ምግብ መብላት ነው አይላሉ። ዶክተሮቹም አይሰሙሽም። ምግብ ቢ ነው የሚሉሽ። ስለዚህ በጣም ከባድ ነው።
ጥቁር መሆኗ ይበልጡን ያከበደው ይመስላት ይሆን?
Oh, of course. Matter of fact, I went to a doctor's appointment.
አዎ፣ እንዲያውም ባለፈው ጥቅምት ወር አንድ ዶክተር ጋር ቀጠሮ ይዤ ሄጄ ነበር። ከአመጋገብ ባህሪ ጋር የተያያዘ ችግር ብዙ ከባድ አይደለም አለኝ። የገደለኝ እንደሆነ ስከባድ ይሆናል አልኩት። ስለዚህ ለጥቁር አሜሪካውያን ትኩረት አይሰጡም።
በአመጋገብ ምክንያት የሚፈጠር የጤና ችግር ብዙ ሰው ለሞት ከሚዳርጉ አካላዊና አእምሮአዊ ህመሞች መካከል አንዱ ሲሆን በየአመቱ በዚህ ህመም ከ10,000 በላይ ሰዎች እንደሚሞቱ ይነገራል። ትሬ ብራውንም ህመሟ በሷና በፍቅር ጓደኛዋ ግንኙነት ላይ ትልቅ ጫና እንዳሳደረ ትናገራለች።
We've had very difficult conversations.
በጣም ከበድ አድርገን ተነጋገርንበት። አንድ ቀን ከንቀልፌ ስነቃ ሞተሽ ባገኝሽ ብዬ ፈራለሁ። የነን ሐላፊነት አችለውም ይከብደኛል አለችኝ።
እናም ትሬ አብረው ከሚኖሩበት አፓርትማ ለቃ ወጣች። ለዶክትሬቷ የጀመረችውን ትምህርትም መተው ነበረባት።
To me, eating disorder is like a whole other person.
እንደኔ ከአመጋገብ ባህሪ ጋር ተያይዞ የሚከሰት ህመም ባህሪ ቀይሮ ሌላ ሰው ነው የሚያደርገው። አንድ ሌላ ሰው መጥቶ አንቺነትሽን ቢቆጣጠር ማለት ነው። ያ ሰው እያዋሸ እያሳሳተ አንቺን ይቆጣጠርሻል፣ አይለቅሽም። ከቤተሰብሽ፣ ከጓደኛሽ፣ ከፍቅረኛሽ፣ ከስራሽ፣ ከትምህርት ቤትሽ ጋርም ያራርቃል። እንደዛ ነው የሚያደርገው።
ለብዙዎች ሰዎች ሳይገናኙ የቆዩበት የዓለም አቀፉ ወረርሽኝ ጊዜ ከዛሬ ነገ ምን ይመጣ ይሆን የሚለው አለመረጋጋት የአመጋገብ ችግራቸውን አባብሷል ወይም እንደገና ቀስቅሶባቸዋል። ሳራ ሞሊና ኮቪድ-19 ወረርሽኝ በተከሰተበት ጊዜ ጎበዝ የ12ኛ ክፍል ተማሪ ነበረች።
ኮቪድ መጣና ሁሉ ነገር ተዘጋጋ። በቃ ሁሉ ነገር ከቁጥጥራችን ውጪ እንደሆነ ተሰማን። ለረጅም ጊዜ እንቅስቃሴ ተዘግቶ ቆየ። እንመረቅ ይሆናል፣ አይ አንመረቅም እንላለን፣ ወይም ደግሞ እንመረቃለን ግን ማህበራዊ ርቀት በጠበቀ መንገድ ይሆናል ይባላል። ከዚያ ደግሞ አይ ከያለንበት በኢንተርኔት በቪዲዮ ሊሆን ይችላል እንባባላለን። ወጥተን ያቃል እንቅስቃሴ ማድረግም አልቻልንም። እኔ ደግሞ እሱን በጣም ነበር የምፈልገው።
ሞሊና ልትቆጣጠር የምትችለውን የቀራትን ነገር መቆጣጠሩን ተያያዘችው። ያም አመጋገቧ ነበር። ኮሌጅ ስትገባ አኖሬክሲያ ወይም ወፍራለሁ በሚል ከመጠን ያለፈ ፍራቻ የሰውነት ክብደት በአደገኛ ሁኔታ መመንመንን የሚያስከትለው ህመሟ መጥፎ ደረጃ ላይ ደርሶ እንደነበረ ትናገራለች።
የ19ኛ ልደት በዓሌን ራሴን በማስራብ አሳለፍኩት።
አኖሬክሲያ የልደት በዓሏን እንዴት እንዳበላሸባት ኢንዲያና ዴይሊ ስቱደንት በተባለው መጽሔት አምዷ ላይ በወጣው ጽሑፍ እንዲህ ስትል ትናገራለች።
When we cut the cake, I had a piece. After all, it was
ኬኩ ተቆረሰ፣ ለኔም ተሰጠኝ። የራሴ ልደት ኬክ ነው። ደግሞ ቤተሰቤ በሙሉ ይመለከተኝ ነበር። አንዴ ጎረስኩና እሪ ብያለቀስኩ። በሙዝና በክሬም የተሰራ ኬክ ነው። አንድ ቁራጭ ነው ያስኩት። ለምን መብላት እንዳቃተኝ አላቅም።
በዛ ጊዜ ነበር ሞሊና የሕክምና እርዳታ እንደሚያስፈልጋት የገባት።
ብስክሌት ነዳ ነበር። ሩጫም የእግር ጉዞም አደርግ ነበር። እግሮቼ በጣም እየተዳከሙ ስለ ሳይሄዱ እሱን ሁሉ ማድረግ አቃተኝ። መኪና የነዳው ስጓዝ እጆችም እግሮችም በጣም ይንቀጠቀጣሉ። በየቦታው እየቆምኩ እያረፍኩ ነበር የምሄደው። መንዳት ያቀተኛል።
ሐኪሞቿ ሆስፒታል ገብታ መታከም እንዳለባት ነገሯት። ነገር ግን በኮቪድ ወቅት ስለነበረ ቦታ አልነበረም። ሆስፒታሎች በሙሉ ሙሉ ነበሩ።
የሄድንበትም ሆነ የደወልንበት ሆስፒታል በሙሉ ቦታ የለንም፣ መምጣት አትችሉም አሉን።
መጨረሻም ሞሊና ባለፈው ክረምቱ ላይ በሆስፒታል ሕክምና ለማግኘት ቻለች። ይሁን እንጂ በወረርሽኙ ጊዜ የበሽታው ተጠቂዎች ቁጥር እየጨመረ ሆስፒታል ገብተው መታከም ያለባቸው ህሙማን ቁጥር በእጥፍ አድጎ የነበረ ሲሆን ሕክምና የሚያስፈልጋቸው ሰዎች ቁጥር ካለው የተቋማት አቅም በላይ መሆኑን የአእምሮ ሐኪሟ ዶክተር ኤሪካ ዚራሳ ያስረዳሉ።
አገልግሎቱን ለማዳረስ በቂ አቅምም ሆነ በቂ ባለሙያ ያለን አይመስለኝም። ከተለያዩ ማህበረሰቦች ለሚመጡ የአመጋገብ ችግር ታካሚዎች በተለይ የሚሰጠው ህክምና ባህላቸውን ባገናዘበ መንገድ መሆን አለበት። ያን አገልግሎት ማግኘት አስቸጋሪ ነው።
ከአመጋገብ ጋር ተያይዞ የሚከሰት የጤና ችግር ለተጋለጡ ነጮች ያልሆኑ የማህበረሰብ አባላት ድጋፍ የሚሰጠው ተቋም መስራቿ ግሎሪያ ሉካስ ሲያስረዱ
ባለፉት ዓመታት ስለዚህ ጉዳይ ሐኪሞቹም የኔም ወላጆችም ግንዛቤው አልነበራቸውም። በተለይ የአእምሮ ህመም እንደ ነውር በሚታይበት ሁኔታ ስለዚህ ጉዳይ እያነሱ መወያየት ከባድ ነው። ውፍረት ደግሞ በጣም ይጠላል። ስለዚህ በዚህ ችግር ዙሪያ መነጋገርን አዳጋች ያደርገዋል።
ግሎሪያ ራሷ ችግሩን እያነሳች መናገር ጀመረች። በኢንስታግራም ለሚከታተሏት 144,000 ተከታዮቿ ከአመጋገብ ጋር ስለተያያዘ የጤና ችግርና የራስን አካላዊ ገጽታ ስለማክበር በየጊዜው ጽሑፍ ታወጣለች። የማህበራዊ መገናኛ ቤተሰብ መደጋገፉን ቢኖር የወረሽኙ ጊዜ አስቸጋሪ እንደነበረ ግን ታስታውሳለች።
ከአመጋገብ ጋር የሚመጣው የጤና ችግር እየተባባሰ ነው። ይሄ ህመም ደግሞ ሰዎች ብቻቸውን ተገልለው ሲኖሩ ይመቸዋል። በኮቪድ ወቅት ደግሞ ሁሉም ለየብቻው ተገልሎ ነበር።
ግሎሪያ ሉካስ በህመሟ ጊዜ የህክምና እርዳታ ፍለጋ ወደ አንድ ውድ የሆነ የተመላላሽ ህክምና ተቋም ሄዳ ነበር።
እዚያ ሐኪም ቤት ለመታከም የቻልኩት የነጻ ትምህርት እድል ስላገኘው ብቻ ነበር። ብዙ ሰዎች፣ ጥቁሮችና ሌሎች ማህበረሰቦች ወይም በአጠቃላይ ዝቅተኛ ገቢ ያላቸው ሰዎች ያለባቸውን ችግር አይረዱም። ህክምናው እጅግ በጣም ውድ ነው።
ሄረን ጄኒንግ ማቴስ በተለያዩ ማህበረሰቦች ውስጥ ያለውን ከአመጋገብ ጋር የተያያዘ የጤና ችግር ጥናት አካሂዳበታለች። እንዲህ ስትል ታስረዳለች።
በዚህ የሙያ መስክ የተሰማሩ ሰዎች አብዛኞቹ ነጭ ሴቶች ናቸው። በአመጋገብ ምክንያት ለሚከሰቱ ህመሞች የሚጋለጡ ነጮች ያልሆኑ ግለሰቦች ደግሞ ከዚያ ማህበረሰብ ጋር መቀላቀሉ ላይመቻቸው ይችላል።
በአሁኑ ጊዜ ትሬ ብራውን ኑሮዋን ለማስተካከል እየተጣጣረች ነው። አያቷን ከሁለት ወራት በኋላ ለመጀመሪያ ጊዜ ስልክ ደውላ አነጋገረቻቸው።
በስንት ጊዜ ድምጿን ሰማው። ሃሌሉያ ኢየሱስ ተመስገን።
ትሬ በቅርቡ በአንድ ግብረ ሰናይ ተቋም እርዳታ ህክምና እንደምታገኝ ተስፋ እያደረገች ነው።
ከቤተሰቤ ጋር አንድ ላይ ተቀምጬ መብላት እፈልጋለሁ። ለመጨረሻ ጊዜ ከቤተሰቤ ጋር ቁጭ ብዬ የበላሁት መቼ እንደሆን ታውቂያለሽ? በ2009 ከ15 ዓመት በፊት ነው። አብሬያቸው መብላት እፈልጋለሁ። ይሄ ህመም እያለብኝ ደግሞ እሱን ማድረግ አልችልም። የሐኪም እርዳታ ማግኘት አለብኝ።
ትሬ ብራውን እሷና ለዚህ ዘገባ ያነጋገርናቸው ብዙዎች ሌሎች ሴቶች በአመጋገብ የተነሳ ለጤና እክል የተጋለጡ ማህበረሰቦች አባላትን ብቻችሁን አይደላችሁም የሚል መልእክት ለማስተላለፍ እንደሚፈልጉ ገልጻልናለች።
Hey
የተከበራችሁ አድማጭ ተመልካቾቻችን ከኛ ጋር ስለነበራችሁ ቆይታ እናመሰግናለን። የዛሬ ዝግጅታችን እዚህ ላይ ተጠናቋል። አስተያየት ወይም ደግሞ ጥያቄ ቢኖራችሁ የቪያ አምሃሪክ ፌስቡክ ገጽ ላይ በመግባት ለጋቢና ቪ እያላችሁ አድርሱን። እዛ ላይም ስልክ ቁጥራችሁን ብትተውልን መልሰን እንደውላለን። ኤደን ገረመው መሰናዶውን በመምራት ብርሃን ኃይሉ ስርጭቱን በማቀናበር አብረናችሁ ነበርን። ከመላው የአሜሪካ ድምጽ ባለሙያዎች ጋር እንሰናበታለን። ጤና ይስጥልን።